ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 9 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 9 ቀን 561 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በዛሬ ዝግጅታችን የኦህዴዱ ኮሎኔል ስልጣን ላይ የወጣ ሰሞን ማንነቱንና የሚያደርገውን እንዲሁም በሀገራችንና በህዝባችን ላይ የደገሰውን እያጋለጥን ህዝብን ለማስጠንቀቅ አስተላልፈናቸው ከነበሩት ጽሑፎች ውስጥ የተወሰኑትን እናቀርባለን። አሁን ሁኔታው እጅግ እየከፋ ሄዶ ኮሎኔሉ ተራ አጭበርባሪ ሆኗል። ጁንታ ገለመሌ የሚላቸውን ወያኔዎች ዘረኝነት ህግና ስርዓት ግን ለአምባገነንነቱ ስለሚጠቅመው ንክችም አላደረገውም። በአሜሪካ ሙሉ ድጋፍ ስልጣን የያዘ ሰሞን አስተላልፈናቸው ከነበሩ የተወሰኑትን በዛሬ ዝግጅታችን አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል።
በተለያዩ ቦታዎች አሸባሪዎች የሚያካሄዱት ጥቃት አሁንም የስጋት ምንጭ መሆኑ እየተነገረ ነው። በደቡብ አካባቢ አማሮ ልዩ ወረዳ ችሎ በመተባል ቀበሌ በአካባቢው የሚንቀሳቀሱ አሸባሪዎች ባካሄዱት ጥቃት በኮንስትራክሽን ሳይት ላይ የነበሩ ሮቤል ለቱና 10 ሺካ የተባሉ ወጣት ኢንጂነሮች መገደላቸው ታውቋል። በአማሮ ልዩ ወረዳ ከጊዜ ወደ ጊዜ እየተጠናከረ የመጣውን የአሸባሪዎች እንቅስቃሴ ለመክታት በአገዛዙ በኩል የተወሰደ ምንም እርምጃ የሌለ ከመሆኑም በላይ በቅርቡ አሸባሪው ቡድን በርካታ የጸጥታ ኃይል አባላትን መግደሉንና ከ4000 በላይ ነዋሪዎችን ማፈናቀሉ ይታወሳል። በሰሜን ሸዋም በአገዛዙ ባለስልጣኖች በኩል አካባቢው እየተረጋጋና የእርቅ ስብሰባዎች እየተካሄዱ ነው የሚሉ መግለጫዎች በተደጋጋሚ ቢሰጡም አሸባሪዎቹ እንቅስቃሴ በተለየ በከንሴ እየተጠናከረ መሆኑን አንዳንድ ምንጮች ዘግበዋል። በሰሜን ሸዋ ባጣይና በሌሎችም ከተሞች ከፍተኛ ጥቃት የተፈጸመው ዜጎችን ለሞት ለአካለ ጉዳትና ለተፈናቃይነት ያበቁ አሸባሪዎች ሆነ ረዳቶቻቸውና አጋጆቻቸው ሆነው የቆዩ ባልጣኖች እስካሁን እርምጃ ያልተወሰደባቸው መሆኑ ግልጽ ሲሆን በዚህ የልብ ልብ ያገኙ አሸባሪዎች ራሳቸውን እያጠናከሩ ይገኛሉ ተብሏል። ከዚህ ጋር ተያይዞ ሁኔታው ሳይረጋጋ ወደ ስራቸው ተመለሱ እየተባሉ ያጣየ ከተማ መንግስት ሰራተኞች ከፍተኛ የጸጥታ ስጋት ያለባቸው መሆኑንም ለዜና ተቋሞች ተናግረዋል። በሳውዲ አረቢያ ነዋሪ የሆኑ ኢትዮጵያውያን በአገሪቱ የጸጥታ ኃይሎችና የፖሊስ አባላት ከፍተኛ ወከባ እስርና ዘርፊያ እየተፈጸመባቸው መሆኑን ታወቀ። የሳውዲ ባልታኖች የመኖሪያ ፈቃድ ያላቸውም ሆነ የሌላቸው ኢትዮጵያውያን ነዋሪዎች ቤት ለቤት እየሄዱ ንብረታቸውንም ከዘረፉ በኋላ እየደበደቡ ለእስር እየደረጓቸው መሆኑን ሰለባዎቹ ለዜና ተቋሞች ገልጸዋል። ለዜጎቹ ምንም እርዳታ አርጎ የማያውቀው ኤምባሲ ከሳውዲ አረቢያ ባልታኖች እየተነጋገረ መሆኑን ቢገልጽም ዝርፊያው ድብደባውና እስሩ ያላቆመ መሆኑን ታውቋል። በጦርነትና በእዳ መቁሰል ምክንያት የኢትዮጵያ ኢኮኖሚ ያሽቆለቆለ እንደሚሄድ በጉዳዩ ላይ ትኩረት ሰጥተው ጥናት ያካሄዱ ባለሙያዎች ተናገሩ። ኢትዮጵያ አሁን ያለባት አጠቃላይ እዳ 30 ቢሊዮን ዶላር የሚገመት ሲሆን እዳዋን ለመክፈል ከባድ አቀበት እንደሆነባት ይነገራል። በዚህ አመት ብቻ የ2 ቢሊዮን ዶላር እዳ ያለባት ሲሆን እዳዋን ለመክፈል ጊዜ እንዲሰጣት ጠይቃለች ተብሏል። እዳ ለመክፈል ያልተቻለው የእዳው መጠን ብቻ ሳይሆን የውጭ ምንዛሬ ጠስ መሆኑንም ባለሙያዎች ይናገራሉ። የውጭ ምንዛሬ ተከፍሎባቸው ወደ አገር የሚገቡ ሸቀጦች ወደ ውጭ ተልከው የውጭ ምንዛሬ ከሚያስገኙ ሸቀጦች በጣም ስለሚበልጡ የውጭ ምንዛሬ ጥረት አገሪቱን ችግር ሆኖ ቆይቷል ተብሏል። በውጭ ምንዛሬ ጥረት ምክንያት የፋብሪካና የንግድ ተቋሞች ችግር ውስጥ እየገቡ ስለመጡ የአገሪቱ ኢኮኖሚ በከፍተኛ ደረጃ ተጎድቷል ተብሏል። በዚህ ላይ የኮቪድ-19 እና የጦርነቱ ክስተት ሲጨመርበት ኢኮኖሚ ምን ያህል ሊጎዳ እንደሚችል በግልጽ ማየት ይቻላል በማለት ባለሙያዎቹ አስተያየታቸውን ሰጥተዋል። ከሶስት እስከ 4 ሚሊዮን የሚገመቱ ኢትዮጵያውያን በኮቪድ-19 ምክንያት ወደ ድህነት ደረጃ የወረዱ መሆናቸውን ሲገመት ጦርነቱ ምን ያህል ወጪ እንዳስወጣ በወል ባይታወቅም ከፍተኛ እንደሆነ መገመት ይቻላል ተብሏል። የአፍሪካ ሰብአዊ መብት ኮሚሽን በትግራይ ተፈጽሟል የተባሉትን የመብት ጥሰቶች ለመመርመር መወሰኑና ለዚህም ዝግጅት ማድረጉን ገልጿል። ዋና መስሪያ ቤቱ በጋምቢያ ዋና ከተማ ባንጁል የሆነው ይህ የአፍሪካ ሰብአዊ መብት ኮሚሽን ከነገ ሐሙስ ሰኔ 10 ቀን ጀምሮ በትግራይ ያለውን ሁኔታ መመርመር እንደሚጀምር የገለጸ ሲሆን ለሚቀጥሉት 3 ወራት የተለያዩ ምርምሮች ለማካሄድ እንዳቀደም አስታውቋል። ለምርመራው የሶስት ወራት ጊዜ የሚያበቃ ሆኖ ከተገኘ ተጨማሪ ጊዜ ሊመድብ እንደሚችልም ተጠቁሟል። በተያያዘ ዜና በትግራይ ተፈናቃዮች መጠለያዎች ጥበቃ ሳሳቢ ደረጃ መድረሱን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ኃላፊዎች ለዜና ተቋሞች ገልጸዋል። ተቋሙ አዳዲስ መጠለያዎች እየሰራ ቢሆንም የስደተኞች ቁጥር ከፍተኛ መሆኑ የሚፈልገውን ለማሟላት አልተቻለም ተብሏል። ለሁለት ቀናት በካታር ዋና ከተማ ዶሃ ውስጥ ሲካሄድ የቆየውና የተለያዩ አረብ ሀገሮች የውጭ ጉዳይ ሚኒስትሮች የተገኙበት የአረብ ሊግ ጉባኤ እንደተጠበቀው ለግብጽ ድጋፍ በመስጠት ተጠናቋል። ስብሰባው ግብጽ የጸጥታው ምክር ቤት በአባይ ግድብ ድርድር ውስጥ ጣልቃ እንዲገባ በመጠየቅ የጻፈችውን ደብዳቤ ደግፎ ለጸጥታው ምክር ቤት ተመሳሳይ ጥያቄ ያቀረበ መሆኑን ታውቋል። የሊጉ ስብሰባ በአፍሪካ አንድነት ድርጅት ስር የሚካሄደው የአባይ ግድብ ድርድር አዝጋሚ ነው በማለት ተችቶ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የግድ ጣልቃ መግባት አለበት ብሏል። ያገዛዙ የውጭ ጉዳይ ሚኒስቴር ተብየው የአረብ ሊግ ጉባኤ የወሰነው ውሳኔ ያጣጣለ ከመሆኑም በላይ መግለጫው ተቀባይነት እንደሌለው ገልጿል። የሱዳኑ የሽግግር መንግስት ጠቅላይ ሚኒስቴር ማክሰኞ ሰኔ 8 ቀን በቴሌቪዥን ባሰሙት ንግግር አሁን ያለው ሁኔታ ቁጥጥር ካልተደረገበት ሱዳን ወደ ትርምስና የእርስ በርስ ጦርነት ውስጥ ልትገባ እንደምትችል ተናግረዋል። ጠቅላይ ሚኒስትሩ ይህን የገለጹት የነዳጅ ዋጋን ለመቀነስ መንግስት ሲሰጥ የነበረውን ድጋፍ ማቋረጡን በመቃወም ወጣቶች መንገድ በመዝጋት የተቃውሞ እንቅስቃሴ ማድረጋቸውን ተከትሎ ነው። ሐምዶክ ንግግራቸውን በመቀጠል በአሁኑ ወቅት የጸጥታው ችግር እየተባባሰ የመጣው በለውጥ አራማጆች መካከል የተፈጠረው ልዩነትና ክፍተት ለቀድሞ ገዢዎች ደጋፊዎችና ለሱዳን ጥላቶች ምቹ ሁኔታ በመፍጠሩ ነው ብለዋል። በሱዳን የሽግግር መንግስት ባለስልጣኖች መካከል የተፈጠረው አለመግባባትና የኢኮኖሚ ችግር ምክንያት በማድረግ በህዝቡ በኩል እየተቀጣጠለ ያለው ተቃውሞ ሱዳንን ወደ አልተፈለገ አቅጣጫ እየወሰዳት መሆኑን ይታያል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
አባቶቻችን የተረከብንሽ እናት አገራችን የምንወድሽ ደጅ ቢሆን እንጂ ዳሞራ ስጋችን አንቻት ደፈሪም ይፈሳል ደማችን ያንቺን ሽቶ አሳቢ በአንድነት ለመፍጀት በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ከክብረ ኑሽ Ethiopia,
የወንበር ፈረሰኛ የአፍጦረኛ የዝንጀሮ መነኩሴ የረቡ የካቲት 27 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ብለናቸው ነበር ባንፈልግም ብለናቸው ነበር በጊዜ ገና ከተዋቱ ገና በዋሽንግተን ሹሙን ለስልጣን ለማብቃት ሲዶለት ገና ከመጀመሪያው ባረብ ምሬት ከኢሳይያስ ጋር በሚስጥር ሲገናኙ ወገን እየተደለተብን ነው ትግላችን ሊደናቀፍ ነው የገለማውንም ዘረኝነት ሊቀጥሉብን ነው አል ማን ባዳመጥ አንድ ራሳቸውን በተከታታይ ያስገመቱ ያሉ አዛውንት ምሁር ቅኔ ተቀኝተውለት ምንም ያልሰራውን ሹም ለኖቤል የሰላም ሽልማት እንጫዋሉ ሌላው የኢትዮጵያን ታሪክ ማራከስ የለመደ አዛውንት ምሁር ደግሞ አምላክ የላከልን መሪ ነው አለን ሙሴ ከፈርዖን ጉያ ወጣ ብለው ሹሙም ከወያኔ 27 ዓመታት ማሳለፉ ቁም ነገር አይቋጠርም አሉ የሹሙ ስም እኮ አብዮት አህመድ ነው ብንላቸው የትችቱን ይዘት ሊረዳቸው አልተቻላቸው ውሎ አድሮ አብዮት የተባለው በእነዚህ ባደነቋቸው መሰሪዎች ተቀልብሶ ተሸወድንም ቢሉ የወንበር ፈረሰኛ የአፍጦረኛ የዝንጀሮ መነኩሴ ልንላቸው ተገደናል የኢሃሰ ጓዶች የቁጩ ስኳድ የሚሉት አይነት ነው ለተተለሉት ወገኖች ማስተዛዘኛ የማናደርገው የሽያጭ ዘመቻው የተቀነባበረና ሰፊ መሆኑ ነው አሜሪካኖቹ በሚቆጣጠሯቸው መገናኛ ብዙሃንና ጋዜጦች አማካኝነት ሹሙን ኳኩለውና በሐሰት ዜና ጅበው ለለውጥ መሪና ለኢትዮጵያ የመጣላት ተአምር ብለው ማቅረበውታል ለተላሎች ብዙና ከባድ ነበር ዘመቻው ያፍጦረኛው ባሩድ ያጤሳል ብለው አመኑ ለነገሩ በየስድስት ወሩ ነጻ እናወጣቸዋለን የሚሉንና ገንዘብ ሲመነጥፉን የቆዩትንም አይተን ነበር ቀበሮ የበሬ ምናምንት ይወድቅልኛል ብላ ስትከተል ዋለች አይነት ነው ወያኔ ላይ ጨምት የወንበር ፈረሰኛ ከድል ላይ አድርስ ዛሬ ነገ ለውጥ ሊመጣልን ነው ብለው በጨፍን ያመኑ አሌ ስንላቸው ወረዱብን የሹሞቹ አማካሪዎች የክብር እንግዶች እነማን ናቸው የሚለውን ማየት አልፈለጉምና የሰጎን ፖለቲካን መረጡ ኢትዮጵያዊነትን ሊያስጠቁ ሊያጠቁ ነው የመጡት ስንልም ኢትዮጵያዊነት ሱስ ነው ብሎ አለ አንዱ ሹም በሚል በባዶ ቃል ተዘናጉ ዛሬ ሸወዱ ሊሉ ለውጥ መጥቷል በሚለው ዘመቻው የአሜሪካና የሻቢያ አዳናቂ የሆኑ ራሳቸውን የህዝብ ጆሮና አይን ብለው የሚክሯሩትም የሬዲዮና ቴሌቪዥን ጣቢያዎች በማደናገሩ ዘመቻ ከፍተኛ ሚና ተጫወቱ ውሻ በበላበት ይጮሃል እንዲሉ ህዝብ የማይረሳውና ሊዘነጋው የማይገባው ወንጀል ፈጸሙ ማለትም እንችላለን የመንጋው ግርግር አቧራውን አጤሰው ላሌጉማው አላናገር እስኪል ድረስ ህዝብን የሚፈልገውን ነገር አታለው በሚል መርህ የሚያምኑናቸውና ሰማይን ዝቅ እናደርገልሃለን ወርቅም ጋዝም ከመሬታችን እየተገኘ ነው ብለው ሳያፍሩ ቀጠፉ ዋሹ ደለሉ ሹሙም በየቦታው እየዞረና ደሃ አገር እያከሰረ ተሸተረብን አሾፈብን በዚያውም ግን የኢትዮጵያን ጣላቶች ጸረ ህዝብ ወንጀለኞችን ወደ ሀገር አስገብተው እንዲፈነጩ መብሰጧቸው ይኸው ኢትዮጵያን ሊያጠፉ በሹሞቹ ድጋፍ እየተቀበዘበዙ ናቸው የራሷ ሲያርባት የሰው ታማ ስላለች እንደተባለው ወያኔ አገርን ሲበጠብጥና በተለይም አማራውን ሊፈጅ ሲጥር የሹሞቹ ታዛዥ ቄሮ ተብዮች በየቦታው ማፈናቀልና ግድያ ሲፈጽሙ ሹሙ የጎረቤት አገሮችን አስታርቃለሁ ብሎ አዲስ አለቃውን ሻቢያን ይዞ በመዞር ላይ ነው ለነገሩም በለገጣፎ የደረሰውን ግፍ በስሙ መጽራት አቅቶት በለገጣፎ አንድ ነገር ሆነ ማለቱን በጆሮአችን አድምጠናል አንድ ነገር ሹሞቹ ቸኮሉ ማለት እንችላለን ሊደብቁት የጣሩት ዘረኝነት በጥርቋቸው የጅብ ገጽታውን አሳየ የቀን ጅቦች ሄዱ ሲሉ የቆዩት ራሳቸው የቀንም የማታም የተራቡ ጅቦች ሆነው ተከሰቱ። ሚሊዮን ኦሮሞ በአዲስ አበባ እናሰፍራለን፣ ስሟንም ፊንፊኔ እንላታለን፣ ከላይ እስከታች የምንሾመው በብሔርና ሃይማኖቱ ምንነት መሰረት ነው አሉን። ያልዋሹን አንድ ነገር ቢኖር የወያኔ ኢህአዴግን ስርዓት ጫፉንም አንነካ አናስነካ ልናድስና ልንቀጥለው ነው የመጣ ነው ያሉት ነው። ህገ ወያኔና ጸረ ህዝብ አዋጆችን አንሽርም፣ ልንነግስ ትንግርታለን፣ ስለ ወልቃይት ራያ ገና አልሰማንም፣ ለሱዳን የተሰጠውን መሬት አጽድቀንላቸዋል፣ አማራው በየቦታው መጤ ነው፣ በእኛ ቁጥጥር ምርጫ ይደረጋል፣ ያው በትንግርቱ መሰረት እነግስባቸዋለን። ቪቫ ኦሮሚያ! የሚያስገርም ባይሆን እንኳ አድርባዮቹን ማንነት መቼም አረሳንምና፣ የሚያሳዝነው ግን ይህን እያሉና ክፉ እርምጃ እየወሰዱ ያሉትን ሹሞች ደጋፊ ሆነው ራሳቸውን ለማዋረድና ህዝብን ለመክዳት ቸኳዮች መብዛታቸው ነው። የሽግግር መንግስት መፈክራችን ነው ብለው ሲንጎማለሉ እንዳልከረሙ ሹሞቹን ተከትለው የሽግግር መንግስት መፈለግ ትግሉን መቀልበስ ነው ሲሉ ተደመጡ። ምንም ላይፈይዱ በምርጫ እንሳተፋለን ያሉትም ገለባ ቡድኖች ራሳቸውን ለህዝብ ትዝብት ሲያጋልጡ ታዩ። ጤነኛናቸውም ጠባቦችና ከኛ ለፋፊዎች ሲሆኑ ታዘብ። ለመታረም ጊዜ አለ፣ ከሹሞቹ ራቁ፣ ከህዝብ ጎን ቆሙ ብንላቸውም ጆሮ ዳባ ልበስ እንዳሉናቸው፣ ህዝብም ሊያገላቸው ሊያወግዛቸውና ተገቢውን እርምጃ ሁሉ ሊወስድባቸው ግዳጁ ሆኖ ያለው ለዚህ ነው። ተሳሳትኩና ጠፋው ማለት ብዙዎቹን የሚያቀታቸው በመሆኑ በተግባርና በግላጭ አቋማቸውን እስከቀየሩ ድረስ ህዝብ የሚቀበላቸው መሆኑን ማረጋገጥ እንችላለን። በስህተታቸው የጸኑት ግን ህዝብ የቁጣው ሰለባ ያደርጋቸዋል። ፈረንጆቹ ለሹመት ሲገመግሙ ሌሎቹን ጥለው የወያኔን ኮሎኔል የመረጡበት ምክንያት ለቅልበሳው ዘመቻ የተሻለ ሚና ሊኖረው ይችላል በሚልና ለሁለት ዓመት የስለላ ስልጠና የሰጡት ታማኛቸው በመሆኑም ነው። በጥቁር ህዝብ ላይ ጎጂ ሙከራዎችን ማድረግ የለመዱት ፈረንጆች ብቃት ይጎድላቸውና ከዘረኝነት ያልተላቀቁ ቢሆኑም ኢትዮጵያ መዳከሟን ሲሹ ዘመን አልፏልና ግድም የላቸው። መለስ ዜናዊ ተጫወተብን እንዳለው ነው ጸረ ኢትዮጵያው ሀርማን ኮሆን። እናስ መልሳቸው ታዲያ ምን ይሁን እንጂ ሌላ አይደለም። የአሜሪካ ቀጥረኞች በሞላና በነቂስ ለሹሙ ደግፉ ተብለው አጃቢም ደጋፊም ሆነው ይኸው በህዝብ ኪሳራ በአዲስ አበባ ይርመሰመሳሉ። ቀጥረኛ ጋዜጠኞችም በየጋዜጣው በዓለም አቀፍ ደረጃ ሹሙን አሻሽጠዋል። አሜሪካ አገር ወዳድ መሪዎችን ማሰይጣንና ጥላሸት መቀባት ልምዷ ሲሆን ከጋዳፊ እስከ ማዱሮ ያጤኗት ሎሪዋ የሆኑትን ግን ምን ያህል የህዝብን መብት ቢረግጡ ለውጥ እድገት አመጡ ዴሞክራሲያዊ ናቸው የሚል ማወደስ ደግሞ የተካነችበት መሆኑን ሁላችንም እናውቃለን። መለስ ዜናዊን አወድሰው ለአመታት ሐሰት ሲነዙለትና ሲደግፉት ቆይተው የለ ዛሬ ሹሙን ሰይመውብን ተወናብደን እንድንደግፈው ይፈልጋሉ። ለተወሰኑ ወራት በሆዳም ወሮች ተባባሪነት ህዝብ ቢደናገርም የሹሞቹ አይን ያወጣ ወያኔነት ማለትም ዘረኝነትና ጸረ ህዝብነት ዛሬ በሚገባ ተጋልጧል። ህዝብም መለላውን እና አጉል ተስፋን አሽቀንጥሮ ጥሎ ተባብሮ ጸረ ኢትዮጵያ የሆኑትን ሹሞች በሁሉ መስክ ሊታገል በመነሳት ላይ ነው። ህዝባዊ አመጽ ዛሬም ዋና መፈክር ነው። የሽግግርን ሂደት ለማረጋገጥና የወያኔ ኢህአዴግን ድራሽ ለማጥፋት ከዚህ በመለስ የህዝባችን ትግልና መስዋዕትነት ምንም ግብ አልነበረውም የለውም። ትሻልን ሲባል ትብስ መጣለች። ሹሙ መለስን ቀጣይ ነው ጠባብ ብሔረተኛና ጸረ ህዝብ ባልሆነማ ሁላችንም ደስ ባለን ነበር። አህመድ የተባለ ሙሴ መጣልንም ብለን በደመደምን ነበር። ሐቁ ግን ቀልደውብናል፣ ወይም አንድ አይነታ የሹሙ ደጋፊ ዛሬ እንደሚለው ተሸውደናል። ትግላችንም ተቀልብሷል። ይህ ነው ተጨባጭ ሁኔታ። ይህ ነው ሊድበሰበስ ያልቻለው ሐቅ። ጸረ ወያኔ ጸረ ኢህአዴግ የጋራ ትግላችን ይፋፋም። ድል ለኢትዮጵያ ህዝብና ለኢትዮጵያዊነት። ያለና የሚጠበቅ ነው የፖለቲካ ሰዎች ብዙ ለፍለፋስ ያበዙ መጠርጠር ተገቢ ነው የተባለውም አለምክንያት አይደለም ከመጀመሪያው ሹሙና ጓደኞቹ ኢትዮጵያ ወይም ሞት ያሉት አጠራጣሪ የሆነው አልመሰልስላልና ከተጨባጭ ስራቸው ጋርም አልገጠም ስላለም ነው ጽንፈኛ ብሔረተኞችና ወንጀለኞችን ሲጋብዙና እንደ ኢህአፓ አይነት አገር ወዳድ ድርጅቶችን ገለል ሲያደርጉ ይህን ሁሉ ግን በዲስኩርና አደናጋሪ ልፈፋት ያጅቡ ከያኔው ነው ጎበዝ ሀገርን አናስበላጭ ሆተን ያሰማለው ኢህአፓን አታስጠጉ እዝን ያገኙት ከአሜሪካ ቢሆንም 27 ዓመት ወያኔነታቸው 27 ዓመታት ጸረ ኢትዮጵያና ጸረ ኢህአፓነት በመሆኑ ግባቸው ጠባብ ብሔረተኛነት በመሆኑም ኢህአፓ ደግሞ ትምክህትንም ጠባብ ብሔረተኝነትንም የታገለ ነው አገር ወዳዶችን ማራቅ ስራቸው ሆነ ሰልፋቸውና ቅርበታቸው የሚሾሙትና የሚያደርጉት ሁሉ የማያምር በመሆኑ ከመጀመሪያው አልዋጠልን ብሎ ካመጣጣቸው ትግልን ለመቀልበስ ነው በሚል ተቃወምናቸው ዛሬም ያለን አቋም ይሄው ነው የሹሞቹና የነወያኔን ጸረይ ሀፓ አቋም አለምክንያት አይደለም አሜሪካ በአገራችን ላይ ያላትን ተጽዕኖ ዘመናዊ ቅኝ ገዢ አቋሟን በአፍሪካ ላይ ጭቆን ህዝቦችን በመጻረሯ አጥብቀን ከነስራቷ የተቃወምን ሲሆን ይህን ቂሟን መርሳት አቅቷት እስከዛሬ አለች የሹሞቹንም ሂደት ያደናቀፋቸዋል ብላ መደምደሟ ስህተት አይደለም ብንልም እንኳ ድርጅቱን አታስጠጉ እዝ መስጠቱን ያኔ ገና ሹሙ ሊሰየም ሲታጭና ስልጠና ሲሰጠው ያወቅነው ነው ወያኔ ደግሞ ገና ከመስረታውና ከግንጠላ መርሃ ግብሩ ጊዜ ጀምሮ ጠባብ ብሔረተኛና ገንጣይ በሚል የታገልነው ስለነበር ሊያጠፋን ከአንዴም ሁለቴ ሶስቴ ዘምቶብን ግቡን ሊያሟላ ያልቻለ ነው የአማራ ትምክተኛ አባይ ኢትዮጵያ ወዘተ በሚል ሲዘልፉንና ሊያጠፉን ሁሉም ጠባቦች የተነሱት ግንጠላቸውን ብንደግፍ ኖሮ ምንም ክስና ጉዳትም ባላደረሱብን ነበር አንዳንዶች የችግርን ምንጭና የመጣውን ውጤት ቀደም ተከተል እያምታቱ ባለማወቅ ወይም በደርግነት ድርጅቱ ብሔር ብሔረሰብ ስላለ ችግሩ የተፈጠረ ነው ብለው ክስ ሊደረድሩ ይቃጣሉ ብሔር ብሔረሰብ የሚለው ስያሜ የመጣው በሚሊዮን የሚቆጠር ህዝብን በጎጥ በጎሳ ወይም ፈረንጆች በንቀት ትራይብ በሚሉት መግለጽ ትክክል አይደለም በሚልም አይደለም በዚህ መስክ ችግሮችን የቀፈቀፉት ገዢዎች እንጂ ድርጅቱ ወይም አንድ ዋለልኝ የተባለ ለሀገርና ለህዝብ ሲል ለጋ ህይወቱን የገበረ ጀግና አይደለም ደግመን ደጋግመን ለማስረዳት እንደሞከርነው የኤርትራ ችግር አጼው ፌዴሬሽኑን አፍርሰው ሲከሰትና የኤርትራ ነጻ አውጪ ግንባር ተመስርቶ የትጥቅ ትግል ሲጀምሩ ማለትም በ1960 ዓመተ ምህረት ኢህአፓ ገና አልተመሰረተም ነበር ድርጅቱ የተመሰረተው በ1964 ዓመተ ምህረት በመሆኑ ማለት ነው በኦጋዴን ያኔ ዳራሳ ይባል በነበረው ቦታ ወዘተ ትግሎች ሲከሰቱ ኢህአፓ ገና አልተመሰረተም ስለዚህም ለነበረና ችግር ለሆነ ክስተት መፍትሄ ለመስጠት ተሞከረ እንጂ ያብየን ለእምዬ ልክክ በሚል ራሳቸው ገዢዎቹ የፈጠሩትን ችግር በድርጅቱ ላይ ሊጭኑ ሊያሳብቡ አይችሉም ከሃዲ ሐሜተኛና ወሻካች ነው ሹሙ ጀግና ትውልድ የታገለው የተጋጨውም በፊደል ተጣልተው ነው ሲል ወሽክቷል ሐቁን ሳያውቅ ቀርቶ ሳይሆን ማጥላላቱ ነው ወያኔና ኦነግ በኢህአፓ ውስጥ ተሰልፈው ለኢትዮጵያ ታግለው የነበሩትን ሁሉ በማጥላላት የአማራ ኮራኩር ጎበናውያን ኢሏቸው እንደነበር የታወቀ ነው። ሐቆ ግን በርካታ ኦሮሞዎች፣ ትግሬዎች፣ ጉራጌዎች፣ ሶማሌዎች፣ አኝዋቆች፣ ወላይታዎች ወዘተ በኢትዮጵያዊነት በጋራ ተሰልፈው ለህዝብ መስዋዕት ሆነዋል። ታሪክን ይመረምራል። ድርግ ድርጅቱ ሶማሊያን ደገፈ የሚለውን ሐሰቱን ዛሬም የሚያስተጋቡ ጉዶች አሉ። ይህ ከሐቀራቀ ግን በደርግ የሚሰራጭ ውሸት እስከዛሬ መበርከት መቻሉ ምንኛ ጸረ ኢህአፓ ኃይሎች ድርቅ ያሉ ውሸታሞች እንደነበሩ መሰከር ነው። በሶማሊ ጦርነት ላይ የተሰው መኮንኖች እና ወታደሮች የኢህአፓ አባላት በሸለምቦድ የስደተኛ ሰፈር በመቃዲሾ እስር ቤቶች የማቀቁ የድርጅቱ አባላት ይታዘባቸዋል። በድርጅቱ ላይ ሐሰት ነጋጠባም ይፈበረከው የድርጅት ህዝብን አደረጃጅቶ ለኢትዮጵያ ሊታገል ይችላል ይዘቱ አሁንም ህብረ ብሔራዊና ኢትዮጵያዊ ነውና እናዳክመው እናስጠላው እናጥፋው በሚል ነው። ይህ የጋራ እኩይ ተልእኳቸው ህዝብና ድርጅትን የከዱ ጊዜ ያለፈባቸው አንጃ አስገኝቶላቸው አንድ እንጨትም ይሸብታል የሚያሰኝ ሽማግሌ ኮልኩለው ሲያላግጡም እየታዘብን ነው። ካዲና መዋሻከት ተወራራሽ ናቸውና ሰውየውም አይኑን በጫዋጥቦ የድርጅቱ ሊቀመንበር ነኝ የሀፓ ሊቀመንበር ኖሮት ግን አያውቅም ተመልምሎም ገብቶ የድርጅቱ መስራች ነኝ ብሎ ቀላምዶ ጠቅላይ ሚኒስትሬ ካለው የወያኔ ኮሎኔል ጫማ ስር ወድቆም ራሱን አዋረደ። ግን ህዝብ አልተደናገረም። አንጃ የሀፓ ለመሆኑ ወዲያውኑ ተጋልጧል። ሹሙ ዛሬ ኪዮስክ ቢሮ ተብዬ እየሰጣቸው እነሆ የሀፓም ገብቷል ማንም ተቃዋሚ ከኛ ይራቀ የለም ሁሉም መገናኛ ብዙሃን ገብቶ እጅ ሰጥቷል ቢልም የሀፓም ፍኖተ ዴሞክራሲ ሬዲዮም ከዚህ ሊፈረጁ እንደማይችሉ ያውቃል። በክህደቱ ተባባሪ ከሆኑ አንዱ ጥይት ሳይተኩሱ ከኤርትራ ጥግ ወደ ሁመራ ዳንሻ ከዚያም ወደ አዘዞና አርባ ምንጭ ከመቀስበት ተወንጭፈው ወያኔን ወጋን ብለው የቀባጠሩት የህዝብን ትግል ቀምተው የነገዱበት ሳይቀሩ ድርጅቱን ጸረ ዴሞክራሲና ተቃውሞ አፋኝ ብለው በመወንጀል ሹሞቹን ሊደግፉ ጥረዋል። በውሽማው አዳኝነት ባሏን ሁለት ጊዜ ረስታቸው እንደተባለው ነው። ይህ የዋሾች መደጋገፍ አንዴ ነጻ ለቀቁኝ አንዴ ደግሞ አመለጥኳቸው የሚለው ግለሰብ በጊዜው የጻፈው ኑዛዜ መጻፍ ቢችልም እስከዛሬ በደፈናው ስናልፍ ቆይተናል። የገባንበት ትግል ያፍና የወሬ ሳይሆን ባሩድ የሚጤስበትና መስዋዕትነት የሚከሰትበት በመሆኑ እንደ ፓርቲ ጭፈራ የምናየው አልነበረም። አባሎች አውቀው በገቡበት ህግ ይገዛሉ ጥፋቶችን በዚያው መሰረት በህግና በስነ ስርዓት ይስተናገዳሉ። ስንቱን አባላቸውን ዓለምን መግና ፍርድ የፈጁ ጠባቦች ተቀልብሰው ሊከሱን እንደማይችሉ ልንነግራቸውን ፈልጋለን። 15ታችንን ገደሉ በጆንያ ከተው ጣሉን ፈጁን ጩኸት ይሃፓ ላይ ሊወረወር የሚችል ካለመሆኑም በላይ እንዲያውም ይሃሰን ይጎዳው ዴሞክራሲ ልቆኖ ነው የሚሉ በርካታ ናቸው። ትላንትም ዛሬም ለኢትዮጵያ ጸንቶ የቆመው ብቸኛ ድርጅት ይሃፓ ነው። ለስልጣን ፍርፋሪ አልተነሳም ነበርና ገዢዎች ስገዱልንና እንሹማቸው ሲሉ አይናችሁ ላፈር ነው ያለው። ለሱዳንም ለሊቢያም ለግብጽም ለሳውዲም ኢትዮጵያን አሳልፎ አልሰጠም። የሱዳን ወታደሮችና አራሾች ነፍሶ ገበያ ሲገቡ ህዝብን አሰባስቦ አባረረ እንጂ እንደ ወያኔ ባዶ መሬት ነው ስፈሩበት ብሎ አልፈቀደም። ለጋዳፊም አረብ ነኝ ብሎ አልማለም አልተገዘተም። የኢትዮጵያን ጥቅም ድርጅቱ ሊያገኘው በሚችለው እርዳታ አልተደራደረም። ይህን አለ የሚል ጤነኛ ኢትዮጵያዊ የለም በደርግ ወያኔ ሐሰት ካልተገነዙት በስተቀር። ሹሞቹ ከሰማይ መጥተልን በሚልም ራሱን አስተላሎ ለፍርፋሪ ወደ ይፋነትና አዲስ አበባ ማሮጣም ዛሬ ከሹሙ ጫማ ስር የወደቁት ይህን ሊሉ ይችላሉ። በጽናትና ኢትዮጵያዊነት ጠባብ ብሔረተኛ ይባል ቀጥረኛ ሹሞችን ማጋለጥ መታገል ቀጠለ እንጂ ጠቅላይ ሚኒስትሩን አገኘው ብሎ ይሃፓ የወያኔ ጫጭቶች እግር ስር አልወደቀም። ማን ነው ይህን ሐሰት የሚል? የደርግና ወያኔን ሐሰት ከማሽከርከር ይልቅ የዚያን ጀግና ትውልድ አራያነት ተከትሎ ለኢትዮጵያና ለህዝቧ በድፍረት መስዋዕት ግዳጃችን ነው ብሎ መቀበል ያሻል። የኢሃፓ ማሳሰቢያ ይህ ነው። ሲታገል ደግፎት ከጎኑ የቆመውን ህዝብ ባሳየው ጀግንነት ባድዋ መንፈስ በነዶጋሊ ትዝታ በጀግኖቹ ጎዳና ቀጥልበት ኢትዮጵያ ትጠራሃለች እንላለን። ከኢሃፓ ጎን ሆነን እንታገል ውድቀት ለካሃዲዎች ዘመናዊ ኃይለ ሥላሴ ጉግሳዎች አንጃዎች በሞላ ድል ለኢትዮጵያ ህዝብና ለሀገራችን ኢትዮጵያ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአሰና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥስት ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካት ጫናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስምኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያና አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለን ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚሰኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩም መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። ያገራችንን ብቻ ሳይሆን ያጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢው ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለምዘለም እውን ይሁን። ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንፃር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል። ይህ ነው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበት ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሉም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ልጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን፣ ሻቢያ ወያኔን መስርቶ ረድቶና አጣናቀው በኢትዮጵያ ላይ መልቀቁን አረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጣናከሩን ወያኔን እጅዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትወርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ከፍቶኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቅቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢዎቻችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እነዚህ ሹመያኖችና ሻቢያ እንደሚሆኑም ግልጽ ነው። አጣይ ንፈትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም በኒዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን፣ የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ሰላወያን የትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን፣ አንድ ወሳኝ አዛዥ ቡድን ሳይሆን፣ በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መከረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የሚያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች አማትር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ተገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሌም ሀገራችንን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆኖ መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማስተለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ፍራት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና ባሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። መልፋቴ መድከሜ ነበር እንዲስማማ ግንሳ በጭራሽም አልተሰማ ውሃቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ትያለሁ ውሃቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ትያለሁ
ይሄ አቤት አቤት ባለው በደል ደርሶብኝ ጮኋለሁ ትያለሁ